ቃል የሚቀሰቀስ ጸሎት የሚል ነው። ጸሎት በጣም ብዙ ድንቅ የሆነ ነገር ያለው ሚስጥር የያዘ ጉዳይ ነው እና የጸሎትን ነገር ክርስቲያኖች በጣም በጣም ብናስተውል ልነግራችሁ አልችልም። ብዙ አማካሪ በምንቸገርበት ነገር ከምንፈልግ ይልቅ ብዙ ምንጸልይበትን ጊዜ እንሻለን። ጸሎት እጅግ በጣም አስደናቂ የሆነ ኃይል የሚገለጥበት ነገር እንደሆነ ማወቅ አለብን። ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 11 ላይ እንደዚህ ሲል ተናገረ። እንዴት መጸለይ እንዳለባቸው ከነገራቸው በኋላ ከቁጥር 5 ጀምሮ እንዲህ አላቸው፣ ከናንተ ማናቸው ወዳጅ ያለው በኩለሊትስ ወደ እርሱ ሄዶ ወዳጅ ሆይ 3 እንጀራ አበድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝምና ይላልን? ያም ከውስጥ መልሶ አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆቼም ከእኔ ጋር በአልጋ ላይ አሉ፣ ተነስቼ ልሰጥህ አልችልም ይላልን? እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳ ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳው ይከፈትለታል። አባት ከሆናችሁ ከናንተ ከማንኛችሁም ልጁ እንጀራ ቢለምነው እርሱ ደግሞ ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ይላል። እግዚአብሔር ስም የተባረከ ይሁን። ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ እነዚህ ደቀ መዛሙርቱ መጸለይን በጣም እንዲፈልጉ በሚያደርግ መንገድ ነው የሚነግራቸው እና በጣም ኢንካሬጅ የሚያደርግ ነገር ነው የሚነግራቸው እና ምሳሌው በጣም ግልጽ ነው። በዚህ ቦታ ላይ ስንመለከት ከኔና ከናንተ ማንም ሰው ቢሆን በሌሊት ተነስቶ እንደው ዘመዴ መጥቷል እንደው ማበላው ወተት የለም ቡና ማፈላበት ሲሪያል የሚበላበት ብሎ ሌሊት የሚሄድ የለም አይደለም። መቼም በዚህ ሀገር ቋንቋ እንናገር ብዬ ነው። እንጀራ ባይኖር ሌላ ምግብ አለ፣ እዚህ ብዙ አማራጭ አለ። ግን ጌታ ኢየሱስ በነበረበት ዘመን እኔ ትዝ ይለኛል ልጅ እያለሁ እንጀራ ሰዎች ከጎረቤት ሄደው እንጀራ ይወስዳሉ። እኛ ብቻ ነን? የጨርቆስ ነገር ብቻ ይመስለኝ። እስኪ እንጀራ ከጎረቤት መጥቶ ይበላችሁ። አይ ተመስገን፣ እኔ ጨርቆስ ብቻ ይመስለኝ ነበር። ስለዚህ ብዙ ሰዎች አለ አይደለም፣ እንዴት ነው ከጎረቤቶቻቸው እንጀራ ይወስዳሉ። ትኩስ እንጀራ ሲኖር ያደረ እንጀራ ይላሉ አንዳንዶቹ። እኔ ትዝ ይለኛል እኛ ቤት የሚጋገረው እንጀራ ጠምዛዛ እንጀራ የሚባል በጣም ቆንጆ ነው። በቃ እንዴት እንደሚሰራ ነው ልነግራችሁ። እስኪ ባክሽን እንደው ከትዬ ሙላት ጋር የኔ እናት ጋር ይልክና ነው ያንን ጠምዛዛ እንጀራ አምጡልኝ ይላል። እና እናቴ ሁልጊዜ ሲሰጡ እንጂ አያልሰጥም ሲሉ ሰምቼ አላቅም። እና አንድ እንጀራ እንኳን ቢኖር እንደው ባይሆን በቤት ላለው ሰው ጥሬ ይሰጣል፣ እስኪጋገር እንዲታገስ ዳቦ ምን መደላ ይሰጣል እንጂ እንጀራ ለምኖ የለኝም ሲባል ነው ሰምቼ አላቅም። እና ጌታ ኢየሱስ ግን በዚህ ቦታ ግን የሚናገረው ኤክስትሪም የሆነ ነገር ነው የሚናገረው። ለምንድን ነው እንደዚህ ሌሊት ተነስቶ አንድ ወዳጅ መጥቶ? እንግዲህ ያ ወዳጅ ሌሊት ከመንገድ መጥቷል። እንግዲህ ብዙ መንገድ አለ አይደለም ተጉዟል ማለት ነው። በጣም እርቦታል እና ረሃቡ የጠናበት ሰው ነው። እስኪ ነጋ መቆየት የማይችል እንግዳ ነው የመጣበት። እስኪ ነጋ መቆየት የማይችል እንግዳ ነው፣ የማቀርብለት የለኝምና ይላልን? እንዲህ ያለ አይነት ሁኔታ ይገጥም ይሆን? እንደዚህ ያለ ነገር አለ? እና ጌታ ኢየሱስ ክርስቶስ ይሄ ሆኗል በማለት ሳይሆን የሚናገረው በዚህ ኤክስትሪም እንኳን ተመልከቱ ነው የሚለው። እግዚአብሔር ይመስገን። እንዲህ የሚል እንኳን ካለ የሚል ከሆነ ያ የሚለመነው ሰው ከውስጥ መልሶ አታድክመኝ አሁን ደጁ ተቆልፏል ልጆቼ ከኔ ጋር ባልጋ ላይ አሉ ተነስቼ ልሰጥ አልችልም ይላልነ እና እንደው ጌታ ኢየሱስ ክርስቶስ የሚናገረው ምሳሌው በጣም ይደንቃል። እነዚህ ሰዎች ኦሬዲ ለሚለምነው ሰው በራንኳ አክቷል ድምጹን አሰምቷል ከውስጥ ያለው ደግሞ መልስ መመለስ ይችላል እንዲህ ብሎ መናገር ይችላል መመለስ ይችላል እንዲህ ብሎ አታድክመኝ ይላልነ አለ። ሰው ከተቀሰቀሰ አይቀር በዛው ግረ መንገዱ ምን ያረጋል የተለመነውን ሰጥቶ ልገላገል ነው የሚለው ጌታ እላችኋለሁ ወዳጅ ስለሆነ ተነስተው የሚፈልገውን ሁሉ ምን ይላል እዚህ ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ምን ያረጋል ይሰጠዋል ይላል። እግዚአብሔር የተመሰገነ ምን አይነት ልብ ነው ጌታ የሚያሳየን? እንዴት ያለ ፕሪቪሌጅ ነው እግዚአብሔር የሚያሳየን? እግዚአብሔር እንድንለምነው እንዴት ነው ኢንካሬጅ የሚያደርገን ጌታ ኢየሱስ ክርስቶስ? ጣም ኤክስትሪም በሆነ በዚህ ምሳሌ ልባችንን የሚቀሰቀስበት ሁኔታ እስኪታያችሁ ወገኖቼ እኔ እምላችኋለሁ አለ ለምኑ ይሰጣችኋል። በሌላ አባባል በምሳሌው የሚናገረው ምንድነው? እንዲህ እንኳን ሆኖ እንዲህ የሚደረግ ከሆነ ያ ሰው ስለ ንዝነዛው እንኳን ተነስቶ የሚሰጥ ከሆነ እግዚአብሔር ስለ ተነዘነዘ አይደለም አይተኛም እግዚአብሔር እንቅልፍ ይዞኛል አይልም ለምኑ ይሰጣችኋል። እኔ በእውነት ነግራችኋለሁ ድሮ ጀምሮ ከዚህ በፊት ይሄንን እዚህ ቦታ ላይ ተናገር ያለውና ያልጸለያችሁበት ነገር አይኖር በህይወታችሁ እስኪ ቼክ አውት ያልጸለያችሁበት ነገር አይኖር በህይወታችሁ እግዚአብሔር እያንዳንዱን ጸሎት ይመልሳል። ክብር ለእግዚአብሔር ይሁን። እግዚአብሔር ይመልሳል። እንዴት ይመልሳል? እኔ በእውነት ነው የምነግራችሁ እንደው አንዳንድ ሰዎች ተቸግረው ምን ያረግላት ይሆን ያልኳቸው አንዳንድ ነገር ለመናገር በጣም ኤክስትሪም ኬዞች አሉ። ሰዎችን በጣም ብዙ ገበና የሚነካ ስለሆነ መናገር አይመቸኝምና አንዳንዱ ሞራሊ ልጸልይ የሚቸግረኝ ሸክም ይዘው ሰዎች የሚጠይቁኝ ጊዜ አለ። እና እኔ እንዴት እንደምጸልይም እንዴ ነው ይሄን አድርግላት እንዳልል ከመጽሐፍ ቅዱስ የሚጣላ የሞራል ጥያቄ ነው እንዳልተው እቺ ተጨንቃለች ምንድነው የሚደረገው? እኔ እግዚአብሔር ሆይ እግዚአብሔርነትን አስቤ ለምናለሁ ምን እንደምታረግ እኔ ማቀው የለም እግዚአብሔር ስለሆንክ ለምናለሁ ያልኩበት ጊዜ አለ። እግዚአብሔር ኃይል እንደ ዝናብ ሲወርድ አይቻለሁ ወገኖች። እግዚአብሔር ጸሎትን ይመልሳል። ክብር ለእግዚአብሔር ይሁን። እግዚአብሔር ጸሎትን ሲመልስ ማመልከቻ ሰው ለባለ ስልጣን አቀርቦ ማመልከቻውን ያየ ምንድነው የጠየቀው ይያለ አይደለም መልሰው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሲመልስ በእግዚአብሔርነቱ ስልጣን ከለመነው በላይ ነው። ንጉስ ሰለሞን ምንድነው የለመነው? ሀብት አለመነ። እግዚአብሔርን ሲለምን ምንድነው የለመነው? ጥበብ የተሰጠውን ኃላፊነት እንዲወጣ አለ አይደል? ለራስ ይሄን አልፈለክም ግን እኔ ምን አረጋለሁ አለ። ክብር ጥበብ ሁሉ ብቻ አይደለም የሰጠው እግዚአብሔር ሀብት ሁሉ ሰጠው እጅግ ባለጠጋ አረገ። እግዚአብሔር ሲመልስ ውድ ወገኖች እቺን ተክሻው ምን ስኳር ቲማቲም ምንም ተፈልገ ጎረቤት ሄዳችሁ ስትለም እንጀራ ነው እንግ ግን እግዚአብሔር ግን ወጥም ይሰጣል። እግዚአብሔር ይመስገን ዳቦም ይጨምራል። ያ ዘመድ ከዘመኖቹ ጋር መጥቶ ሆነ ቆሎም ይሰጣል። ያለውን ጨምሮ ነው እግዚአብሔር የሚሰጠው። ብልድርብስ ያለ ብልድርብስም ሊጨምርላችሁ ይችላል። ሰውየው የሚተኛበት ቦታ ከሌለ ኤርማትረስም ሊሰጥ ይችላል። ይገባችኋል ማለት ይፈልግ ከጠየቅ ነው አልፎ እግዚአብሔር ምን ያደርጋል ይሄዳል። ለምን ሪሶርሱ እግዚአብሔር ምን አለውና ምን ይሰጣል አይባልም። አዎ ስልምና በስልምና የሚባል ተረት አለ አሉ። አላህ ያንዱን ወስዶ ለሌላው ይሰጣል ይላል። ኖ እንደው ከሌላው የሚወስደው ሌላው ኬት አገኘው ሁሉ የእግዚአብሔር ነው። እግዚአብሔር ኬት ያገኛል ምን ይሰጣል ምን ያደርጋል አይባልም። ችሎታ እግዚአብሔር አይጠየቅም። ውድ ወገኖቼ እኔ አንድ ነገር አምናለሁ። ብዙ ሰዎች በተአምር ታምናለህ ይላሉ። አንዳንድ ጊዜ ጥያቄ አለ አይደለም በፔንተኮስታል እንትኑስ ፈውስ ታምናለህ ማለታቸው ነው ራይ ምናም መገለጥ ታምናለህ ማለት ነው። ለብዙ ሰዎች ግን ጸሎት የሚጸልይ ሰው ተአምር ማመኑን እኔ ጸሎት ጸልይ በተአምር ማመን እኮ የሚመልስ እኮ አምላክ አለ ከሰማይ የሚመልስ እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ ኢየሱስ በዚህ ቦታ ላይ ምን ይለናል? እኔ እምላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ጥርቅም ብሎ የተዘጋ ነገር ቢኖር እግዚአብሔር ይከፍተዋል። ይሄ በር አይደለም የተዘጋ ነው ቢባል እግዚአብሔር ይከፍተዋል። ክብር ለእግዚአብሔር ይሁን። እግዚአብሔር መንገድ የማያወጣበት መንገድ የለም። በአውሎ ነፋስ ውስጥ ቢሆን መንገድ አለው እግዚአብሔር። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይከፍታል፣ የተዘጋውን ይከፍታል። ፈልገን አንድ ነገር ናፍቀን እግዚአብሔርን ከለመነው እግዚአብሔር ይሰጣል። እነዚህ ነገሮች የሚሆኑበትን ምስጢር እንዳስሳለን በሰፊው። ስለዚህ ምንድነው ጌታ የሚለን? የሚለምን ሁሉ ይቀበላል ይላል። ሁሉ በሉስ ማንን ይጨምራል? ወገኖቼ የሚለምን ሁሉ በዕብራይስጥ የሚለምን አላለም፣ በዚህ ቋንቋ የሚለምን አላለም፣ ከመዝሙር የደባለቀ አይልም፣ ምን የሚል አይልም፣ የጸሎቱን አይነት አይልም። የሚለምን ሁሉ ይቀበላል። እግዚአብሔር የተመሰገነ ይሁን። ከዚህ የበለጠ ደግነት ምን አለ? ለምንድን ነው እግዚአብሔር ለሚለምን ሁሉ የሚሰጠው? እግዚአብሔር ውድ ወገኖቼ ሀምብል በሆነ መንገድ በፊቱ መጥተው ሰዎች ሲለምኑት ጴንጤነ አማኝነ ኢቫንጀሊካልነ አይልም። ድዩ ነው እንደዚህ እንደሆነ እስቲ ስጋ በነገራችን ላይ ይሄን ነገር ከዚህ በፊት ተናገር ያለው እና አንድ ጊዜ አንድ እስላም ሴትዮ ልጃቸው አስመራ ዘመቻ ላይ በነበርን ጊዜ ሰዎች ይታፈኑ ነበር በህዝብ ደህንነት እና ሲጠረጠሩ ምን ሲሉ ጎሬላ ፋይተሮች ጋር ኮኔክሽን አላቸው ሲባሉ በቃ ዲሳፒር ያደርጋሉ። ልጃቸው ሲጠፋባቸው በዚያን ዘመን የህዝብ ደህንነት የወሰደውን ሰው የት ነው ብሎ ለማወቅ በጣም አስቸጋሪ ነው። እና ተንከራተው ልጃቸውን ሲፈልጉ አተው እዚህም የለም እዛም የለም ሲሏቸው እያለቀሱ በቃ ሲሄዱ በቸርች በራፍ በሙሉ ወንጌል በራፍ ላይ ያርፋሉ። እና ከዛ ገቡ ቸርች ውስጥ ሲገቡ አንድ ወንድም ዛሬ እዚህ ሀገር ነው ያለ ወንድም አንድ እናት ሁለቱን ያገኟቸዋል ቸርች ውስጥ እና ባካችሁ እናንተ አምላካችሁ ልጄን እንዲያስፈታልኝ ልጄን እንዲያስፈታልኝ ብለው እያለቀሱ ይጠይቃሉ። እና እነዚህ ሰዎች ወገኖች መጀመሪያ ክርስቲያን ሆኖ አላሏቸው። አምላካችን የጴንጤቆስጤ አምላክ አይደለም፣ የስጋ ለባሽ ሁሉ አምላክ ነው። የማን አምላክ ነው? የስጋ ለባሽ ሁሉ አምላክ ነው። የእስራኤል አምላክ እግዚአብሔር የምንለው የኔኔዌን ህዝብ ህዝቤ ያለ አምላክ ነው። እግዚአብሔር የተመሰገነ ይሁን። በምድር ነገስታት ሁሉ ላይ ስልጣን አለው። ክብር ለእግዚአብሔር ይሁን። እና እንደ ጣዖት በእኛ ሃይማኖት ውስጥ ምን ገድበው አይደለም፣ በሰማይና በምድር ሁሉ ያለ አምላክ ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ በዛ ቦታ ላይ ያለቀሱ በእውነት ሴትዮዋ ማመጣጥ ሁኔታቸውንም ሃይማኖታቸውን ማስበው ያ ወንድምና እኛ እናት ጸለውላቸው እና በሳምንቱ ነው በስንተኛው ቀን እንደሆነ አሁን አላስታውስም እኚህ ሴትዮ ለምስክርነት ቸርች መጥተው ነው ያየኋቸው እሁድ ለታ። እና ያ ወንድም ኢንትሮዲውስ አረጋቸው እና እናንተ ሰዎች እኔ እንደዚህ ሆኜ እንደዚህ መጥቼ ይኸውና ለአምላካችሁ ልመናዬን ሰምቶ ልጄን አስፈታልኝ አሉ። እግዚአብሔር የተመሰገነ ይሁን። እና የአምላካችሁን ፎቶግራፉን ፍለጋ ገበያ ሄድኩ አሉ። እና ሄጄ ፎቶግራፉን ገዛው እና አልጋዬ ላይ አድርጌዋለሁ አሉ። አይገርምም? ክብር ለእግዚአብሔር ይሁን። እግዚአብሔር ለሰው ፊት አያደላ። እግዚአብሔር የሚያይበትን እስኪ አይን አንዳንድ ጊዜ መጽሐፍ ቅዱስን እስኪ ስትመለከቱ ተመልከቱት እንዴት እግዚአብሔር እንደሚያይ። እግዚአብሔር ሰው እንደሚያይ ፈጽሞ አያይ። እግዚአብሔር ምንን ነው የሚያየው? ልብን ነው። የሰውየውን የውጭውን ጉስቁልናው አይደለም የሚያየው። እስኪ እነ ጴጥሮስ እንዴት እንደማያቸው ተመልከቱ። ማን ነው ጴጥሮስን ለሐዋርያነት የሚያበቃ? ከሁሉ ፕሮሚነንት የሆነ ቦታ ማን እንዴት ይሰጠዋል? እንደውኛ እንደው ሐዋርያቶችን በድምጽ መልጫ በመደብ ጴጥሮስን ስንተኛ ታደርጉታላችሁ? እውነቱን ተናገሩ። በጣም ቀዥቃዣ ነው፣ ይቸኩላል። ምን ይላልና ደግሞ ጌታው እንትን ያለ ነው እንት ያሰድባል። ምንም አይደለም፣ ከሚጣል እንዲሁ ይግባ በለው ነው የምንለው እንጂ ቦታ እንሰጠው። ግን ጌታ ኢየሱስ ግን የመጀመሪያው ወንጌል ሰባኪ አደረገው። ለምን? የጴጥሮስ ልብ ነው ለጌታ። ስለዚህ ውድ ወገኖቼ ብትለምኑ እግዚአብሔር ይሰማችኋል። እግዚአብሔር ይሰማናል። ይሄን በጣም ማወቅ አለብን። በጣም እርግጠኞች መሆን አለብን። እግዚአብሔር ይሰማል። የሚለምን ሁሉ ይቀበላል። የሚፈልግም ያገኛል። መዝጊያውንም ለሚያንኳኳ ይከፈትለታል። አባት ከሆናችሁ ከናንተ ይላል። ሌላ ኤክስትሪም ኤግዛምፕል ያመጣል። እንዴት ነው ጌታ? የመጀመሪያውም ኤግዛምፕል በጣም በጣም ከመስመር የወጣ ሩቅ የሆነ ኤግዛምፕል ነው የሚሰጠው። ለሊት እንዴት እንጀራ ይለመናል? አሁን ደግሞ የባሰ ነው ምሳሌ የሚሰጠው። እስቲ አባት የሆናችሁ ወገኖች፣ ልጆች የወለዳችሁ ተመልከቱ እስኪ። እናትም ልንል እንችላለን። አባት ከሆናችሁ ከናንተ ከማንኛችሁም ልጁ እንጀራ ቢለምነው ምን ይሰጠዋል? ድንጋይ ይሰጠዋል? ወገኖች ለጠላቱ እንኳን ሰው ይሄን አያረግ። አሳ ቢለምነው በአሳ ፋንታ እባብ ይሰጠዋል? እንቁላል ቢለምነው ጊንጥ ይሰጠዋል? እንኪያስ እናንተ ክፎች ሆናችሁ። ክፎች ማለት ሁልጊዜ እኮ በውስጣችን ኃጢአት እንዳለን ጌታ ያውቀናል አይደለም? ክፎች ስስታሞች እየሆንን እያለን ለልጆቻችን መልካም ስጦታ መስጠት ካወቀን በሰማይ ያለው አባት ደግ አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው? እግዚአብሔር ስም የተባረከ ይሁን። ለምንድን ነው መንፈስ ቅዱስን መስጠትን በዚህ ቦታ ለጌታ የሚናገረው? ይሄ ወገኖች በጣም ትልቅ ሰፊ ትምህርት ነው። መንፈስ ቅዱስ በሰው ህይወት ውስጥ ብዙ ሰዎች ክርስቲያን ከሆኑ በኋላ የእግዚአብሔር መንፈስ መቀበልን ብዙ እንትን አይሉ። ክርስቲያን ነኝ ይላሉ፣ በዶክትሪን ነው የሚያምኑት እና ታትም ያለው ተጠምቅ ያለው ክርስቲያን ነኝ ይላሉ። እና ይሄ ግዙፍ ስጋችን በሚያስቆጥረው እድሜ ነው መንፈሳዊ ነገራችን የምናየው። በጌታ ቤት 20 አመቴ ነው ይላሉ፣ እንደ 30 አስከብር ያለው ይላሉ። እና ምንም ነገር የለም፣ ፕሮሰስ የሆነ መንፈሳዊ ነገር የለም። መንፈስ ቅዱስ በሰው ህይወት ውስጥ ከሌለ የሰው መንፈሳዊ እድገት መለኪያ የሚባል ነገር የለም። እግዚአብሔር የተመሰገነው። የእግዚአብሔር ሰውነት መለኪያው መንፈስ ቅዱስ በእኛ ላይ የሚሰራው ስራና መንፈስ ቅዱስ በእኛ ውስጥ መኖሩ። ስለዚህ ሰዎች አብልጠው እግዚአብሔርን ሊለምኑት ከሚገባ ነገር ትልቁ ምንድን ነው? መንፈስ ቅዱስ። እስኪ ስንቶቻችሁ ተለምናላችሁ መንፈስ ቅዱስ? በየለቱ መንፈስ ቅዱስ መጠማት ስንቶቻችሁ አላችሁ? የተጠማ ቢኖር ወደ እኔ ይምጣና ምን ያርግ? ይጠጣ። አንድ ጊዜ አረሳም፣ መንዝ ውስጥ ላገለግል ሄጄ ብዙ አመት ነውና፣ አንዲት ልጅ ከሌሎቹ ሁሉ ተለይታ ድምጿ የተጠማ ሰው ጮት ጮዋለች። መንፈስ ቅዱስ ጌታ ሆይ በቃ ምን ልበላችሁ፣ አለማመኗ ሊኮረጅ የማይችል ልዩ ውበት አለው። ሰው ውሃ ከልብ የጠማው ሰው እንደሚለምን እንደሚያስታውቅ ዴስፐሬት የሆነ ልመናው፣ እሷም እንደዛ ትጠይቃለች። እግዚአብሔር ከነዛ ሁሉ ልጆች ለይቶ እሷም ብቻ በመንፈስ ቅዱስ ሞላት። ውድ ወገኖቼ ስንቶቻችሁ መንፈስ ቅዱስ ትለምናላችሁ? የብዙዎቻችን የጸሎት ህይወት ትልቁ ችግሩ ጸሎትን ከምድራዊ ነገር ብቻ ጋር ነው የምናያይዘው። አስቀድመን የእግዚአብሔርን መንግስት ጽድቁን ምን ማድረግ አለብን? መፈለግ አለብን። እግዚአብሔር የተመሰገነ ይሁን። እንዲህ ያለ የጸሎት አቅጣጫችንን የሚያስቀይርልን ነገር አካፍላችኋለሁ። ቅድም እንዳልኳችሁ በእግዚአብሔር ቃል የሚቀሰቀስ ጸሎት የሚል ነገር ነው ርዕሱ ዛሬም አካፍላችሁ። ጸሎታችን በምድራዊ ነገሮችና በችግር ላይ ብቻ የተመሰረተ እንዳይሆን ጥሩ ጸሎት የሚያሳድግ ዘላቂ መንፈሳዊ ብልጥግናና መንፈሳዊ ሀብትን በረከትን ከዘላለማዊው መንግስት ጋር የተያዘ ነገርን የሚያስገኝልንን ጸሎት እንድንጸልይ ከፈለግን በእግዚአብሔር ቃል ኢንስፓየርድ የሆነ ጸሎት ነው መጸለይ ያለብን። እግዚአብሔር ስም የተባረከ ይሁን። በእግዚአብሔር ቃል የተቀሰቀሰ ጸሎት መጸለይ አለብን። በኢያሱ ምዕራፍ 1 ላይ፣ በመዝሙረ ዳዊት ምዕራፍ 1 ላይ እነዚህን ሁኔታዎች እንመለከታለን። ብዙ ልብ አንለውም እኛ። ነገር ግን ኢያሱ ሙሴ ከሞተ በኋላ ኃላፊነት ላይ ሲቀመጥ እግዚአብሔር የተናገረው ነገር በጣም ድንቅ የሆነ ነገር ነው። እና በዛ ቦታ ላይ ኢያሱ ከእግዚአብሔር የተቀበለው ምክር አነብላችኋለሁ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል አለ። ወገኖች ሙሴ ሞቷል ማለት ከባድ ነገር ሞቷል። ምክንያቱም ሙሴ መሞቱን ያወቀ የለም። ወደ ተራራ ወጣ፣ ሰውም አልቀበረው፣ እዛው ነው የቀረው። ሙሴ 40 ቀን ከእግዚአብሔር ጋር ቆይቶ የሚመለስ ሰው ነው። ኢያሱ ከተራራው ስር ሆኖ ይጠብቀዋል። እግዚአብሔር ምን አለው? ባሪያዬ ሙሴ ምን አርጓል አለው? ርክክብም ሳያረጉ መመሪያ ሳያገኝ ሞቷል አለ። እና ኢያሱ ከባድ ነገር በላዩ ላይ ወደቀበት። ከስርስሩ የሆነ እንደ ሎሌ ሲያገለግለው የነበረ ይሄ ታላቅ የእግዚአብሔር ሰው ሙሴ፣ እግዚአብሔር በገሃድ የሚያናገረው ሙሴ፣ የእስራኤልን ሕዝብ ከፈርዖን ጋር ተፋልሞ ነፃ ያወጣ ሙሴ ሞቷል የሚለውን መርዶ መጀመሪያ የሰማው ኢያሱ ነው። ግን እግዚአብሔር ምን ይለዋል? ባሪያ ሙሴ ሞቷል፣ በእሱ የሰራው ስራ ግን ምን ያደርጋል አለ? ይቀጥላል አለ። እግዚአብሔር የተመሰገነ ይሁን። አሁንም አንተና ይህ ህዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ምን አርጉ? ተሻገሩ አላቸው። ባሪያ ሙሴ ቢሞትም የማሻገራችሁን ያለው አለው። እግዚአብሔር የተመሰገነ ይሁን። ሙሴን ወደ ግብፅ ምድር የላከ እና የሚናገረውን የሰጠ ከግብፅ ምድር እስራኤልን አውጥቶ በሙሴ በኩል መመሪያ እየሰጠ እስከዚህ ያደረሳቸው እግዚአብሔር፣ ያ እግዚአብሔር አሁንም አለ። ክብር ለእግዚአብሔር ይሁን። ኢሳይያስ ምዕራፍ 6 ላይ ንጉሥ ኦዚያን በሞተበት ጊዜ እግዚአብሔርን በረጅም ዙፋን ላይ ተቀምጦ አየሁታል። ልብሱ ቤተ መቅደሱ ዝርግፍግፍ ብሎ ሞልቷል። ቅዱስ ቅዱስ እየተባለ በዙፋኑ ላይ አለ። ይሄ እግዚአብሔር ነው ለኢያሱ የሚያናገረው። እግዚአብሔር የተመሰገነ ይሁን። እና የሚሰጠውን መመሪያዎች ተመልከቷቸው። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህ ከሊባኖስ ጀምሮ እስከ ታላቁ ወንዝ ድረስ የእግዚአብሔር እቅድ በሙሴ የነበረው እንዳለ ነው፣ ኢንታክት ነው። መሪ ሲቀየር የሚቀየር ፕላን አይደለም ያለው። መሪው እግዚአብሔር ነው። እስራኤል ቴዎክራቲክ ጋቨርንመንት ነው የነበራቸው በዚህ ጊዜ። እግዚአብሔር አምላካቸው ንጉሳቸው ነው። የመጀመሪያ ንጉስ እስራኤላውያኖች እንደ አሕዛብ ያነገሱት ንጉስ ማን ነው? ሳኦል ነው የሚባለው። አያችሁ፣ ከዛ በፊት እግዚአብሔር ነበር ንጉሳቸው። እንደ ሙሴ ያሉት፣ እንደ ኢያሱ ያሉት፣ ከዛም በኋላ የተነሱት የተለያዩት ሰዎች በሙሉ እግዚአብሔር ሲያስነሳቸው የሚነሱ የእግዚአብሔር መሳሪያዎች ብቻ የሆኑ ናቸው። የእስራኤል ሕዝብ ንጉስ እግዚአብሔር ነበረ። ስለዚህ እግዚአብሔር እቅድ አልተቀየረም። እግዚአብሔር በዙፋኑ ላይ ነው እና መመሪያው እንዳለ ነው። ከዛ ምን ይለዋል ሲናገረው ቁጥር 5 ላይ በሕይወትህ እድሜ ሁሉ ማንም አይቋቋምህም አለ። ክብር ለእግዚአብሔር ይሁን። ውድ ወገኖቼ ኢያሱ እንደዚህ ያለ ነገር እግዚአብሔር ሲናገረው ለኔና ለእናንተም እንደዚሁ ነው የሚለን። እግዚአብሔር በሕይወታችን ፈቃዱን ሊያደርግ በሚፈልግበት በእሱ ዓላማ ውስጥ ካለን ያ ዓላማ እስኪፈጸም ድረስ ሰማይና ምድር እንኳን ቢጣበቅ ምንም ነገር አቶ የእግዚአብሔር ዓላማ ይሆናል በሕይወታችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ለሱ ዓላማ ሳልሰጥ ዋስትና ሰጠኝ ብለው አልችል። እና በዚህ ቦታ ላይ በሕይወት እድሜ ሁሉ ማንም አይቋቋምም፣ ከሙሴ ጋር እንደሆን እንዲሁ ከአንተ ጋር ሆናለሁ እና የሚለውን ተመልከቱት። በሏቸው ውስጥ አልጥልህም፣ አልተውህም። አያችሁት? አልጥልህም ምን ማለት ነው? አባንዳን አድርጌ ትቻሌንም፣ አይ ይሄ ብዬ ትቻሌንም፣ አልጥልህም። አይ ውል ስቲክ ዊዝ ዩ ነው እግዚአብሔር የሚለው። አልተውህም። በሁለት ድርብ ቃላቶች ተመሳሳይ ዋስትና ሲሰጠውናል። ለአባቶቻችሁ እሰጣችኋለሁ ብዬ የማልሁላቸውን ምድር ለዚህ ህዝብ ታወርሳለህና ጽና፣ አይዞ ይለዋል። እግዚአብሔር የተመሰገነ ይሁን። ለምንድን ነው ይሄንን የሚሰጠው? እግዚአብሔር እስራኤልን ሊያድን ከወረደበት ጊዜ ጀምሮ ሙሴን መጠቀም ከጀመረ ጀምሮ ሊያደርግ የፈለገውን ነገር እንደ አንዳንድ መንግስታት፣ እንደ አንዳንድ አገሮች፣ እንደ አንዳንድ ድርጅቶች ይሄ ነገር አልሰራም እስቲ ፕላናችንን ቀይር ወይም ደግሞ ኤ ምናምን ቢ ምናምን ይያሉ ሰዎች ኦልተርኔቲቭ የሆኑ ፕላኖች እንደሚያወጡ እግዚአብሔር ኦልተርኔቲቭ የለው። እግዚአብሔር መስገን በአንድ ጽኑ አላማ ነው እግዚአብሔር የሚራመደው። ክብር ለእግዚአብሔር። ስለዚህ ምን ይለዋል? ጽና እጅግ በርታ ይለዋል። ለምን እንደዚህ ይለዋል? እግዚአብሔር ብርታት ከሰጠኮ ይታወቃል። ለምንድን ነው በርታ ብሎ የሚናገረው? ለምን ጽና ይለዋል? ጽናት ለምን አይሰጠውም? ውድ ወገኖቼ ጽናት በሰው ህይወት ውስጥ ሚሰራበት ሚስጥር ልንመለከት ነው። እግዚአብሔር በእግዚአብሔር አላማ የተያዘ ሰው ያንን አላማ ያስተናገደ ሰው እግዚአብሔር ሲናገረው እግዚአብሔር አምላኬ ይሄንን በሙሴ በኩል የሰራው አምላክ ዛሬ እኔም ደግሞ በኔ ይሰራል ብሎ ሐሳቡን ከእግዚአብሔር ጋር ያገናኘ ሰው የሚያገኘውን ጽናት እንዲያገኝ ነው የሚነግረው። ጽና ሲለው ምን ማለት ነው? በዚህ በነገርኩ ነገር ውስጥ ራስን አስገባ። ጉልበት የምታገኘው በዛ ነው። አይዞኝ በል አይነት ነገር አይደለም። ዘራፍ በል አይደለም። ክብር ለእግዚአብሔር። እግዚአብሔር ላደርግ በመጣሁበት እንደ ጎርፍ በኃይል በስልጣን በመጣሁበት በዚህ ሐሳቤን ፈቃዴን በማከናውንበት ማዕበል ውስጥ ግባ ነው የሚለው እግዚአብሔር። ክብር ለእግዚአብሔር። በዛ እግዚአብሔር ሐሳቡን በሚያከናውንበት በመንፈሱ ኃይል በሚሰራበት ማዕበል ውስጥ ግባ ነው የሚለው። በርታ ይለዋል። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ክብር ለእግዚአብሔር። ኦልተርኔቲቮችን እያየ ብልጣብልጥ ሁን አላለውም እግዚአብሔር። ወደ ግራ የለም፣ ወደ ቀኝ የለም። ይሄ እግዚአብሔር አላማ ነው። ወደፊት እግዚአብሔር በሰጠህ ነገር ሲንግል ማይንድድ ሁን ነው የሚለው። ከዛ የሚለውን ተመልከቱ። ይሄን ነው በጣም እናተኩርበት እንፈልገው። የዚህ መጽሐፍ ከአፍህ አይለይ ይለዋል። የዚህ ህግ መጽሐፍ ከምን አይለይ? ከአፍህ አይለይ። የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊት ምን አርገው? አስበው። ከዛ በኋላ ምን ይላል? አብራችሁኝ በሉት። የዚያን ጊዜም መንገድህ ይቀናልሃል፣ ይከናወንልሃል። እውነተኛ የሆነ ጥሩ የጸሎት ህይወት ያላቸው እግዚአብሔር በሚሰራው ታሪክ ውስጥ የሚጸልዩት ጸሎት ኪንግደም ሴንተርድ እንዲሆን እግዚአብሔር ፈቃዱን የሚያደርግበት ከዘላለማዊ ነገር ጋር የተያያዘ ነገር እንዲጸልዩ የሚሆኑ ሰዎች ይህንን ሊያስቡ ይገባል። ኢያሱን ምን ይለዋል? በቀንም በሌሊትም አስበው ይለዋል። እና ኢያሱ ይህንን ነገር ስትመለከቱት በዕብራይስጥኛ ስታዩት በጣም የሚገርም ቃል ነው። በዚህ ውስጥ የምናየው በቀንም በሌሊትም አስበው የሚለው ስታዩት ቃሉን በኔጌቲቭም ሊውል ይችላል። ሰው በደስታም ይሁን በብስጭት በሐዘን ሐሳቡ በጣም ተይዞ ያለን ሰው ነው የሚያመለክተው። በዚህ ጉዳይ ላይ ፖዚቲቭ በሆነ ማይንድ ሴት የተያዘን ሰው ነው በአይነ ህሊና በሐሳብ እና መርመር አድርገው አውጣ ተናገረው ከአፍ የሚወጣው ያ ይሁን። ቀንም ሌሊትም ኦኩፓይድ ሆኑ በዚህ ይለዋል። ይህንን ስመለከት ለእናንተና ለእኔ በእውነት ትልቅ ትምህርት አለው ብዬ የምለው ይሄ ነው። የእግዚአብሔር ቃል የቱን ያህል ህይወታችንን ዶሚኔት እንደሚያደርግ መመልከት አለ። የምንጸልየውን ጸሎት የሚቆጥበውም የሚወስነውም የእምነታችንን አቅም የሚያጫጫውም የሚያፋፋው ነገር የቱን ያህል የእግዚአብሔር ቃል በውስጥ ያለ የሚለውን ነገር ነው መመልከት ያለብን። ብዙ የእግዚአብሔር ቃል ካለን መከናወን በዚህ እንደሚኖር ሁሉ ውድ ወገኖች በቀንም በሌሊትም የእግዚአብሔርን ነገር ስናስብ የእግዚአብሔርን ቃል ሜሞራይዝ አይደለም እናደርገው። It's not only a matter of memory. በጣም መጽሐፍ ቅዱስን በቃላቸው የሚመዘምዙ ሰዎች አሉ። በጣም ከዳር እስከ ዳር ሊያቆት ይችላሉ። ብዙ ሰዎች መጽሐፍ ቅዱስን በርካታ በሆነ በሰንደይ ስኩል ሲማሩ በአንዳንድ ትምህርት ቤት ውስጥ ሜሞራይዝ ያደርጋሉ። ፈተና ኤ ያገኙ ሊያልፉ ይችላሉ። ነገር ግን በዚህ ቦታ ላይ እግዚአብሔር የሚናገረው ነገር ለየት ያለ ነው። በቀንም በሌሊትም አስበው ሲል መጽሐፍ ቅዱስን ሜሞራይዝ ከማድረግ ያለፈ ነው። እግዚአብሔር በዛ በቃል ውስጥ ምንድነው የሚያደርገው? በእነዚህ በተናገራቸው ቃላቶች ውስጥ ምንድነው የእግዚአብሔር ስልጣን? ምንድነው የእግዚአብሔር ሐሳብ? ቃሉን ሊፈጽም ሊያደርግ የሚችለውን እግዚአብሔርን ስፍራ እየሰጠ ነው የሚያስበው። እግዚአብሔር የተመሰገነ። የእግዚአብሔር ቃል የእግዚአብሔር መንፈስ አለበት። የእግዚአብሔር ቃል እግዚአብሔርኛን ኮሙኒኬት የሚያደርግበት ነው። ለእግዚአብሔር ባሪያዎች የእግዚአብሔር ቃል መጣ ሲባል የእግዚአብሔር ቃል ወደ ከሌ መጣ፣ ወደ ከሌ መጣ፣ ወደ ማአት መጽሐፍ ቅዱስ ላይ እነዚህ እናያለን። እግዚአብሔር መጣ ማለት ቃሉ መጣ ማለት ነው። ስለዚህ እግዚአብሔር ቃሉን ሲሰጥ ማለት እግዚአብሔር ምን ታደርጋለ ብትሉት በተናገረው ቃል ውስጥ ሐሳቡ ሁሉ አለ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ኢንፎርሜሽን አይደለም መጽሐፍ ቅዱስ ውስጥ ብቻ የምናገኘው። እግዚአብሔር የሚያደርገው ልናቅ እንችላለን፣ ግን የእግዚአብሔርም ስልጣን አለ በእግዚአብሔር ቃል ውስጥ። የእግዚአብሔር ምክሩ ሐሳቡ ሁሉ አለ። በእግዚአብሔር መደገፍ የሚፈልግ እምነት ማግኘት የሚፈልግ ሰው እግዚአብሔር በቃሉ የተናገረውን አምላክም ማሰብ አለበት። አንድ መጥፎ ሀቢት አለ ክርስቲያኖች ሳናቀው መንፈሳዊ ህይወታችንን የማፋፋ አጉል እንቅፋት የሚሆንብን ልማድ ማስወገድ ያለብናል። እምነት ከመስማት ነው ይላል መጽሐፍ ቅዱስ። በመጽሐፍ ቅዱስ የእግዚአብሔር መልእክት ወደኛ ይመጣል። እግዚአብሔር የሚለውን ነገር እናውቃለን። ለምሳሌ ስለ ጸጋ ብንማር፣ ስለ መዳን ብንማር፣ ወይም እግዚአብሔር ስለ ወደፊቱ ቢናገር ኢንፎርሜሽን እናገኛለን። እግዚአብሔር ያ ነገር ሊያስገርመን ሊያስደንቀን ይችላል። ነገር ግን በዚያ ቃል ባለስልጣን ሆኖ የሚሰራውን እግዚአብሔርን ልብ ማለት ግን ስንቶቻችን እንወስዳለን? ለምሳሌ ንገራችሁ። ብዙ ጊዜ ምሳሌ አድርጌ የተናገርኩት ነገር ነው። እኔ በጣም ሲሪየስ ትምህርት የተማርኩበት ሐውልት የተከልኩበት ቦታ ነው ብዬላለሁ በህይወቴ። ደጋግም ይሄን ነገር እዚህ ቦታ ተናገረ ማረሳው ትምህርት የተማርኩበት ነው። አንድ ብላቴን አይኑን ታሞት ዚላቸዋል ዘመዴ ያልኳችሁ ይህን ስናገር ስንቶቻችሁ ታስታውሳላችሁ? እና መድኃኒት ተገዝቶለት ከውጭ ሀገር እንዲመጣ ተደርጎ መድኃኒቱ የተሳሳተ መድኃኒት መጥቶ እናቱ በኢኮኖሚ ችግር ላይ ነበሩ። አባቱ ስራ አልነበረውም። ኦልሞስት ከአንድ ዓመት በላይ በእርዳታ በቤተሰብ እርዳታ ነበር ምን የሚኖሩት ገንዘብ እያዋጣን። እና መድኃኒቱን ሐኪም ቤት ይዛ ሄዳ ማን ነው የሚያዘዘኝ ያላዘዝኩም ብሎ አለ። ስንት ዶላር ተፈልጎ መጥቶ እና ቤት ሲሄድ ልጠይቃቸው ሲሄድ በጣም አዝና ለቀሰች። ስታገኘ ምን ነው አልኳት። መድኃኒቱ እኮ እንደዚህ ሆናለች። ዶላር ማግኘት ያኔ ብርቅ ነው። በደርግ ጊዜ በጣም አስቸጋሪ ጊዜ ነበር። በጣም ልብ ያዘነ። የኢኮኖሚ ችግር አላቸው። የሚበላው እንኳን ጭንቅ ነው። እዛ ቤት የሰው እጅ እያዩ ያሉበት ጊዜ ነው። በጣም አዝኜ ያለው ምንድን ነው እግዚአብሔር ለነዚህ ሰዎች የምታረገው ስል የሚገርማችሁ እግዚአብሔር ተናገረኝ፣ በመገረፉ ቁስል ተፈወሳችሁ የሚለው ቃል እግዚአብሔር ተናገረኝ ማለት ምን ማለት እንደሆነ መረዳት አለባችሁ። ይሄን ቃልን ያቀዋለሁ። ትዝ አይደለም ያለ እግዚአብሔር ተናገረኝ ምን ማለት ነው? እግዚአብሔር ተናገረኝ እግዚአብሔር በዚያ ቃል ውስጥ እንደ ያ ቃል የሚናገረውን የሚፈጽመውን አምላክ ነው ያየሁት። መጽሐፍ ቅዱስን እንደ ጥቅስ ማስታወስ ልብ ማለትና እግዚአብሔር በቃሉ የተናገረውን የሚፈጽመውን አምላክ እግዚአብሔር እኮ ነው ይሄን ያለው፣ እግዚአብሔር እኮ ነው ይሄን ያለው፣ እግዚአብሔር ይሄን ያደርገዋል ብሎ ለማለት የሚቻለው በዚያ በሚናነበው በምናሰላስለው ጧትና ማታ በልባችን በምናወጣ በምናወርደው ቃል ውስጥ ቃሉን አድራጊውን እግዚአብሔርን መገናኘት ከቻለ there is no way እግዚአብሔርን በሌላ መንገድ አታገኙት በቃል ውስጥ። ክብር ለእግዚአብሔር። the moment ያ ቃል በውስጤ ሲመጣ እግዚአብሔር እንደሚፈውሰው ልጁን 100% እርግጠኛ ነበር። ለምን? ጥቅስ አይደለም ያስታወስኩት። በመገረፉ ቁስል ፈዋሽ የሆነውን እግዚአብሔር ነው ያየሁት። ይሲ ከዛ በኋላ ለመጸለይ አቅም ታገኛላችሁ አያችሁት ይሄን ያለ እግዚአብሔር ያደርጋል ትላላችሁ ከዛ ልጁን ጠራውት ልጁ በተፈጠረው እንዲው ሲፈጠር ኮሚክ ነው እንዲው ብታውት ያስቃጫል ኮሚክ ነው በቃ እንዴ ሲናገር ሁሉ ኮሚክ ነው እንደውም አንዳጎቱ ወደ ጌታ ሄደ እንጂ እዚያ ሀገር አስመጥቼ እሱን እንደው በቃ ቶክ ሾው ውስጥ መግባት አለበት ይያለ ይመኝለት ነበርና ለኩምክና ገና ልጅ ይያለ የካድ ካድሮች ዘራፍ በር ምናምን ይያሉ ያወጡት ነበር በጣም 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 አንዳንድ ሰው ሲፈጠር በቃ እንደዚህ አርጎ ነው እግዚአብሔር የሚፈጥራቸው እና ጣራውት ፍሬምናጦስ ይባላል ስሙ አስቸጋሪ ነው ስሙ አሁን ቃል ቀየረው ፍሬምናጦስ ተስፋዬም ያስቸግራል እንኳን ጦስ ጦስ ምናምን ሲኖርበት እና ፍሬው አልኩት ና አልኩት መጣ እናቱ የሆነ እንደ ፋሚሊ ሩም አለ ቡና ምናምን የሚጠጡበት እና ይዤው ሳሎን ቤት ገባል ቁጭ በልዛ ጋር አልኩት ሶፋ ላይ ቁጭ አለ አየሁት ለመጽሐፍ ቅዱስ አውጥቼ በመገረፍ ቁስል ተፈወሳችሁ የሚለው ከእግዚአብሔር ቃል እንዳወጣሁት እንዲገባው አነበብኩለት you know what ለምን እንዳነበብኩለት እኔን የተናገረኝ እግዚአብሔር በዛ ቤተሰብ ጉዳይ ተክዤ ቁጭ ብዬ እያለሁ እኔን የተናገረኝ እግዚአብሔር ይሄን ልጅም ይናገራል ሳነብለት ምን ይላል መጽሐፍ ቅዱስ አልኩት እግዚአብሔር ከተናገረው ሰው እንዴት እንደሚል ተመልከቱ በመገረፉ ቁስል ተፈወሳችሁ ይላል ጁንዲ እንዲ ያረጋይሉ ማን ነው የሚለው አልኩት እኛን አለ አንተንም ይልሃሉ አልኩት አሁን አለ ምንድን ነው የሚልህ አልኩት በመገረፉ ቁስል ተፈውሳል ይለኛል አለ ተፈውሳል እንዴ አልኩት አሁን አለ እንግዳው ተፈውሳል አልኩት I didn't pray for him healed አለ ክብር ለእግዚአብሔር ማን ነው ፈዋሻችሁ ማን ነው ፈዋሻችሁ መቼም እንደ በቀላሉ ነው የምትመልሱት ማን ነው ፈዋሻችሁ እኔ ፈዋሽህ አምላክ ማነኛል አሁን ይህን ስታነብ ታድለው እስራኤላውያኖች እንዲህ ብሏቸው ነበር አይገርም ይህን ጥቅስ እኮ አየሁት ለእስራኤሎች ብሏቸው ነበር ደስ ሲል በጣም ደስ ይላል በቢጫ በሌላ ቀን በቀይ ማን ብሏቸዋል እግዚአብሔር እኔ ፈዋሽ አምላክ እግዚአብሔር ነኝ ብሏቸዋል እሺ እናቆነጀዋለን ደስ ይለናል ደስታ ይፈጥርብናል ደስ ይለናል ግን እግዚአብሔር እናንተን እንደዚህ ቆሞ እኔ ፈዋሽሽ እግዚአብሔር ነኝ ቢላችሁ ሪኮርድ ታረጉታላችሁ ምን እንደምታረጉት ሃሌሉያ ነው የምትሉት እግዚአብሔር የተመሰገነው በአምልኮ ትፈነዳላችሁ በአምልኮ ትቧርቃላችሁ እግዚአብሔር ሲላችሁ መጽሐፍ ቅዱስ ስታነቡ እንዲህ ያለ ሪስፖንስ መቼም ጮሁ ማለት አይደለም እኔ መቼም ስለምሰብክ ነው እንደዚህ ብዙም ስለሆናችሁ ወዶ እንዲገባችሁ ይየንም ድምጼን ማውጣው እንጂ እና እግዚአብሔር ሲናገራችሁ መጽሐፍ ቅዱስን እግዚአብሔርን ሲናገር እግዚአብሔር ኮሙኒኬት የሚያደርግበት ቃል ነው እጅግ የከበረ ቃል ነው ወገኖች በዛሬ በምድር ላይ የምትዋቸው ጄኑዊን የሆኑ የሰዎች ህይወት የተሰሩ ታሪኮች በሙሉ በመጽሐፍ ቅዱስ የተሰሩ ናቸው ክብር ለእግዚአብሔር ስለዚህ እግዚአብሔር በቃሉ ሲናገር ብርቅ ነው በጣም እና የጸሎት ህይወትን ይቀሰቅሳል የጸሎት አቅጣጫቸውን ይቀሰቅሳል በጣም በርካታ የእግዚአብሔር ሰዎች ለሚጸልዩት ጸሎት ምክንያታቸው እግዚአብሔር የተናገራቸው ነገር ባለፈው ጊዜ አካፍያቸዋለሁ ዳንኤል የነቢዩን የኤርሚያስን መጽሐፍ ሲያነብ እግዚአብሔር የተናገረው ነገር ሁሉ ሲታየው ወዲያውኑ በንስሐ በእግዚአብሔር ፊት ወደቀ የጸሎት ህይወታችሁን የሚቀሰቀስ የእግዚአብሔር ቃል ከሆነ ከመጽሐፍ ቅዱስ ጋራ ያላችሁን መቀራረብ ተመልከቱና የጸሎታችሁን ህይወት ማየት ትችላላችሁ ምን ያህል ነው መጸልየው የሚለውን ለማወቅ ችግራችሁ ሲበዛ በችግራችሁ የሚነዳው ጸሎት ይበዛል አያችሁት ግን ችግር ግን ሳይኖርስ ሚያጸልየን ጸሎት እንዳንኤል ነው የምትሆኑት አንኤል ጸልይ ብዬ ስለው አንድ ቀን እኔ ምን እግዚአብሔርን ለምን አስቸግረዋለሁ ሁሉንም ነገር እናንተ ታረጉኛላችሁ ምንም I don't need to bother him አለ እንደዚህ አለ ልጅ እያለ በጣም ትዝ ይለኛል ይሲ ጸሎት ግን ዲፍረንት ነገር ነው የእግዚአብሔር ነገር በውስጣችን ሲርመሰመስ፣ የእግዚአብሔር ምክር በውስጣችን ሲመጣ፣ የእግዚአብሔር ሐሳብ ግራስፕ ሲያረገ ከእግዚአብሔር ጋር ኮንቨርስ እናረጋለን። ጸሎት እኮ ኮንቨርሴሽን ነው። እግዚአብሔር ሆይ ምናምን እንደዚህ ፕሮቶኮል የተጠበቀ ይሆን አጸላለ አይደለም። ለጊዜ አንድ ሰው አንድ ባይብል ስተዲ ላይ ለመጀመሪያ መጥቶ ጸልይ አሉት። አረ እኔ ጸልይ አላቅም አለ። እንዴ ዛሬ ጸልይ አለ ምን ችግር አለው አሉት። እኔ አናገረው አላቅም እኔ እንደናንተ መናገር አልችልበትም አለ። ምንም ችግር የለም ማናገረው አሉት። እግዚአብሔር ማናገር እሱ ምንድነው ጸሎትን ፕሮቶኮል ነው። የሆነ አገባብ አለው አጨራረስ አለው የሚነገሩ ቃላቶች አሉ። እነሱ ሁሉ አለመዳቸው እንዴት ያመጣቸዋል አይደል? ሃሌሉያ እንኳን በካል ካለመደው ሰው እኮ ቶሎ አይመጣለትም። እንዴት አድርጎ ይጸልይ? ግድ የለም አናገረው አሉት። እንደነዚህ ሰዎች እኔ ብዙ ጊዜ ካንተ ጋር ተነጋግረን አናቅም። ለማንኛውም ዛሬ መጀመሪያ ጊዜ ነው። ወደፊት በሰፊው እየተቀራረብን ስንሄድ መጸለይ እንችላለን፣ መነጋገር እንችላለን። ለዛሬው ግን ቴንክ ዩ አለን አጸለየ። ዲድ ሂ ፕሬ? የስ እግዚአብሔር ይመስገን። እግዚአብሔር ቃልን ስናነብ የበለጠ በጥበብ የተሞላ በራእይ የተሞላ በእግዚአብሔር ምክር የተሞላ ጸሎት መጸለይ እንችላለን። እግዚአብሔር የቀሰቀሰው የቃሉ ብርሃን የቀሰቀሰው ጸሎት ይፈልቅልናል። ክብር ለእግዚአብሔር። ኢያሱን ጸልይ የሚል ነገር ዘው ሲናገሩ አጣ። የእግዚአብሔር ቃል ለሊትና ቀን የሚያስብ ሰው ይጸልያል። He will communicate ከእግዚአብሔር ጋር there is no way communication ማቆም አይቻል። በቀንም በሌሊትም አስበው። ብዙ ጊዜ ሰዎችን እኛ ጸሎትን ለብቻው እንደ አንድ ነገር እናረጋለን። እኔ ክትትል ትምህርት ሰዎች ሳስተምር አንዳንድ ልጆች አሉ እንደዚህ ምን ያደርጋሉ፣ በቃ አዲስ ሰው ሲመጣ በጸሎት ያስጀምሯቸዋል። አንድ ጊዜ ደብረ ብርሃን ሳገለግል የሆኑ አዛውንት ሰዎች ነበር፣ በጣም በእድሜ የገፉ 70 80 ውስጥ ያሉና እነዚህ በጣም በከተማ የታወቁ ቤተሰቦች ናቸውና ልጃቸው ልጅ ልጆቻቸው ጌታን ተቀብለው በእነሱ አማካይነት ዘመዶቻችን ወንጌል ሊሰሙ ፈልገዋል ብሎ ደስ ብሏቸው እዛ እንደነ ተደረገ። ስደት ስለነበረ በጥበብ ነው እናረጋውና የአንደርግራውንድ ፕሮግራም ስለነበር ያው እያንዳንዳችን እዛ ቦታ መሄድ ያለብን ሰዎች በቀደም ተከተል እንደነ ተደርጎ ሄደ። ስንሄድ ቀድሞ ሄደ አንድ ወንጌላዊ ነበር እዛ እና ሰዎች ሁሉ ተንበርክከዋል፣ እሱም ተንበርክከዋል። እንዴ መጸለይ ይችላሉ ያልኩኝ ነኝ። ከዛም ይጸልዩ ከሆነ ብዬ እኔም ተንበረከኩ። ሳይ ምንም ድምፅም የለ ምንም የለ። እና በቃ ትምህርት ቤት ተንበርከኩ የተባለ ቅጣት አይነት ነገር ነው የሆነብኝ። እና ከዛ እኔም ስጸልይ ምንም ጸሎትም የለኝም። እግዚአብሔር ጸሎት ሲሰጥ እኮ ለጉባኤ ለእኛም ነው የሚፈስልን። ሄድኩና ያንን ወንድም እንዴ ወንድም አማራ አማራ ይባላል እና ወንድም አማራ አልኩት፣ እነዚህ ሰዎች ይጸልያሉ ወይስ እየተቀጡ ነው አልኩት። ከዛ አየኝ፣ እየጸለዩ ነው ወይ አልኩት። እንዴ ይጸልያሉ ብለህ ታምናለህ አልኩት። አይ አለ። ታዲያ ለምን ይቀጣሉ? ለምን የሚቀጡት? ወገኖች የተነሱ ደግሞ ባዛውንት እንትን ቁርጥማቱ ምናምን ሁሉ ስንት ነገር አለ። ቆዳቸው የሳሳ ነው። እነዚህ ነው የምነግራቸው። አገር ቤት መሬት ደረቅ ነው፣ እንደዚህ እንኳን እንትን የለውም። እና ተነሱ ቁጭ በሉ አልኳቸው። ጸሎት መንበርከክ ቅጣት አይደለም። ጸሎት ከልብ የሚፈልቅ ነገር ነው፣ እግዚአብሔርን ማናገር። እኔ ብዙ ጊዜ መንፈሳዊ ህይወታቸው የጫጫ ሰዎችን እስቲ ጧት ጧት 4 ኦክሎክ ላይ ተነስ፣ በጊዜ ተኛና ለምን 9 አትተኛም? 9 ተኛና 4 ላይ እንትና እንደምን ማርገል እንደው ስደጋግሞ ይመጣል። ኖ እኔ እንደዛ አላረግም። የእግዚአብሔርን ቃል ሰዎች እንዲመገቡ ነው ማለት። የእግዚአብሔር ቃል ሰው በውስጡ ሲጎዘጎዝለት፣ የእግዚአብሔር ቃል በውስጡ ሲገባ ከእግዚአብሔር ጋር በርስት ያረጋል። ዝም ብሎ መቀመጥ አይችልም። ክብር ለእግዚአብሔር ይሁን። የጸሎት ህይወታችን የሚቀሰቅሰው መጽሐፍ ቅዱስ ነው። ክብር ለእግዚአብሔር ይሁን። ህጉንም በቀንና በሌሊት እንድናስብ ነው መጽሐፍ ቅዱስ የሚነግረን። ለኢያሱ ብቻ አይደለም፣ መዝሙረ ዳዊት ላይ ተመልከቱት። ኢያሱ መሪ ስለሆነ ብቻ እንዳይመስላችሁ ኢያሱ መሪ ስለሆነ ብቻ አይደለም። እግዚአብሔር ስም የተባረከ ይሁን። መዝሙረ ዳዊት የመዝሙር መጀመሪያ ምዕራፍ ላይ ተቀመጠው መጽሐፍ ምስጉን ነው በክፎች ምክር ያለ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ይላል። ሊስን ወገኖች እስኪ ተመልከቱት ይሄንን የሚናገረው ነገር ምስጉን ሰው አለ በክፉዎች ምክር የሚሄዳል በኃጢአተኞች መንገድ የሚቆማል በዋዘኞች ወንበር የሚቀመጣል። በእንደዚህ ሁኔታ የሚሄድ ሰው በምንም አይነት ከእግዚአብሔር ጋር ኮሙኒኬሽኑ ዴድ ነው የሚያደርገው። ይሄን ማወቅ አለበት። አያችሁት? የክፉዎች ምክር መንፈሳዊ ኮሙኒኬሽን ከእግዚአብሔር ጋር ይገላል። ይሲ በኃጢአተኞች መንገድ መሄድ መንፈሳዊ ነገርን ከእግዚአብሔር ጋር ያለን ኮሙኒኬሽን ይገልብናል። በዋዘኞች ወንበር መቀመጥ መንፈሳዊ ነገር ኪል ያደርጋል። እሱን ተታችሁ እስኪ እንደው ምንም ቴሌቪዥን ተመልከቱ፣ ፖለቲካ ወይ ሆነ ነገር ተናገሩ፣ እንጸልይ ብሎ መላየት አይቻል። It just kills everything መንፈሳዊ ነገራችን። ስለዚህ ምን ይድነው በዚህ ላይ የሚነገር ምስጉን የሆነ ሰው ዲፍረንት ላይፍ ነው ያለው ይላል። ምንድን ነው የሚያደርገው? ነገር ግን በእግዚአብሔር ሕግ ምን ያደርጋል? ደስ ይለዋል። ሕጉንም በቀንና በሌሊት ያስባል፣ ሜዲቴት ያደርጋል። ይሲ እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏ እንደማያቋርጥ ዛፍ ይሆናል፣ የሚሰራውን ሁሉ ይከናወንለታል። ስለዚህ በሕይወታችን ሃርበር ምናረገው ወደኛ የሚመጣው ነገር ወደ ውስጣችን የሚገባው ነገር ምንድነው ብለን መጠየቃለን። ውድ ወገኖች በቀደማ ሙስለት የእግዚአብሔርን ቃል ማካፍሎ ወንድም አለ የሚመጣና ክርስትና ለሰነፍ ሰው አይሆንም አልኩት። ለሰነፍ አይሆንም ክርስትና። ብዙ ሰው በአካሉ ጉልበት ሊኖረው ይችላል፣ ግን በአይምሮ ሰነፍ ነው። ድንጋ ገላብጥሉት ያገላብጣል፣ ሂሳብ ሰራ ብትሉት ላይችል ይችላል፣ አንብ ብትሉት ላይችል ይችላል። አለ አይደለም? የኢንተሌክቹዋል ስትሬንግዝ ያለው ሰውና ፊዚካል ስትሬንግዝ ያለው ሰው ኢኳል በሆነ ሜጀርመንት ሊመዘኑ አይችሉም። የተለያየ ስትሬንግዝ አላቸው ሰዎች። የአእምሮ ስንፍና እንዳለ ሁሉ የአካል ስንፍና እንዳለ ሁሉ መንፈሳዊ ስንፍናም አለ። መንፈሳዊ ነገር በጣም ኢንተሌክቹዋል ሆነው ሰነፍ የሆኑ ሰዎች አሉ። መጽሐፍ ቅዱስ ምን ይላቸዋል? ሰነፍ በልቡ ምን ይላል? እግዚአብሔር የለም ይላል። you know why? እግዚአብሔር ዝም ብሎ ካዥዋል አለን እሱ ነው እንዴ የሚባል አይደለም። በጣም የተሰበሰበ ልብ ይጠይቃል እግዚአብሔር። እግዚአብሔር በጣም ዲስቲልድ የሆነ ማስተዋል ይጠይቃል። ክብር ለእግዚአብሔር። ካዥዋል በሆነ መንገድ የሚገኝ አምላክ አይደለም፣ ቺፕ አይደለም። እግዚአብሔር ለሚፈልጉት የሚገለጥ አምላክ ነው። ምሳሌን አንብቡት ብትፈልጉ ወገኖች። ስለዚህ ስንፍና የመንፈሳዊ ስንፍና አለ። ብዙ ሰዎች እግዚአብሔር የለም ሲሉ ጎበዝ የሆኑ ነው የሚመስለው፣ ግን ሰነፎች ናቸው። አም ቴሊንግ ዩ እግዚአብሔርን በሚያውበት ጊዜ እንዴት እንደሚጸጸቱ ብዙ ሰዎች እግዚአብሔርን የለም ሲሉ በቀላሉ ነው የሚናገሩት፣ ፈልገው ያላገኙትን እግዚአብሔርን ሳይፈልጉት በድፍረትም ነው የሚናገሩት። ምንም አቴምፕት ሳያረጉ ሰው እንዴት ነው አንድ ነገር ከሌ የለም እንዴት ይላል? አይተዋል ወይ? አይ እኔ አላየሁትም። ታዲያ የለም ለምን ትላለህ? ቢኖርስ? እዛ ክፍል ቢቀመጥስ? ጓሮ ቢሆንስ? ውጭ ቢሆንስ? ያላየነውን ያልፈለግነውን ነገር የለም አንል። ስንፍና ነው እግዚአብሔር የለም ያሰኘን። የጣረ እግዚአብሔርን የፈለገ እግዚአብሔርን ፈልጎት አጣሁት የሚል ሰው የለም። እግዚአብሔርን ማወቅ ለሰነፍ አይሆን። ስለዚህ በዚህ ቦታ ላይ ተመልከቱት፣ እግዚአብሔር ምስጉን የሆነ ሰው የሚኖረው እግዚአብሔርን ነገር በልቡ በትጋት የሚያስብ ሰው የእግዚአብሔርን ቃል በቀንም በሌሊትም ያስባል። ምንድን ነው የሚያስበው? እንዴት ነው የእግዚአብሔርን ቃል የሚያስበው ሰው? እግዚአብሔር በቃሉ ያለውን እንዴት ነው የምናስበው? ምንድን ነው የምናስበው? ሜሞራይዝ ነው የምናደርገው? ምንድን ነው የምናደርገው? ይኖ ንጉሥ ዳዊት አንድ የጸለየው ጸሎት አለ፣ አይኖቼን ክፈት ከህግህም ተአምራቶችህን አያለዋል። የእግዚአብሔርን ተአምራት የት ነው ማየት የፈለገው? የት ነው ማየት የፈለገው? ህጉ ውስጥ ነው ማየት የሚፈልገው። መንፈሳዊ ህይወታችሁን የሚያለመልመውን ነገር፣ ነጋችሁን በተስፋ የሚሞላውን ነገር የት ነው የምታዩት? እግዚአብሔር ቃሉ ውስጥ ነው የምናየው።
ክብር ለእግዚአብሔር ይሁን።
የእግዚአብሔር ቃል ሲበራልን፣ የእግዚአብሔር ቃል አይኖቻችን ተከፍቶ ስናየው በዚያን ጊዜ ህይወታችን ይለመልማል። በቀንና በሌሊት የእግዚአብሔርን ቃል የሚያስቡ ሰዎች አይነ ህሊናቸው እግዚአብሔር ያለውን ተናጋሪው እግዚአብሔር ማን እንደሆነ ስለሚያውቁ፣ ምን አይነት ስልጣን እንዳለው ስለሚያውቁ፣ ቃሉ የማይባክን አምላክ እንደሆነ ስለሚያውቁ፣ ይሄንን ትልቅ ተስፋ፣ ይሄንን ትልቅ ምክር፣ ይሄን ትልቅ መልካም ጥበብ የተሸከመውን ቃል ሜዳ ላይ ጥሉትም ልባቸው ያዝበታል። እግዚአብሔር እንደነዚህ ያሉትን ያለ። ክብር ለእግዚአብሔር ይሁን። ኢሳይያስ ምዕራፍ 66 ላይ سنመለከት ምትሰሩልኝ ቤት ምን አይነት ነው አለ እግዚአብሔር። እነዚህን ሁሉ በሰማይ ያሉትን እኔ እጅ ነው የሰራችሁ አለ። ነገር ግን አለ እግዚአብሔር ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጥ ሰው መንፈስ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው ምን አረጋለሁ? እመለከታለሁ አለ። እግዚአብሔር ቃሉን የምናስተናግድበትን ሁኔታ ያይና He will visit us. I have a garden ነው የሚለው እግዚአብሔር። ኦ አትክልት አትክልት ቦታ አገኘው ይላል እግዚአብሔር። አትክልት ቦታ አገኘው ይላል። መጥቶ ይኮተኩተናል። ክብር ለእግዚአብሔር ይሁን። የእርሱ እርሻዎች ነን። በዚያ በቃሉ ፈቃዱን የሚያደርገው እግዚአብሔር በእኔና በእናንተ ህይወት ውስጥ ባስቀመጣችሁ ስፍራና ታሪክ ሊሰራ እግዚአብሔር የሚፈልገውን ነገር ሊያደርግ ውድ ወገኖቼ በቃሉ ዘር ይዘራል። ስለ በጎ ፈቃዱ መፈለግ ማድረግ ይመጣል። የጸሎት ጸጋ ያን ይፈልቃል ከውስጣችሁ። ናፍቆታችሁ ምኞታችሁ በእግዚአብሔር ቃል የመጣ የመነጨ ይሆናል። ከዛ በኋላ ከእግዚአብሔር ጋር ኮኔክትድ ትሆናላችሁ። እዚህ ላይ ምን ይላል? እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል። ውድ ወገኖች መጽሐፍ ቅዱስ ከምትኖሩት ኑሮ ጋራ እጅግ በጣም የተቀራረበ ነው። የምትኖሩት ኑሮ ሊለመልም፣ ትዳራችሁ፣ ስራችሁ፣ የምታደርጉት ነገር ሁሉ እንዲያምር መጽሐፍ ቅዱስ ወሳኝ ስፍራ አለው። እግዚአብሔር የተመሰገነ ይሁን። የሚሰራውን ሁሉ ይከናወንለታል። እስኪ በሉት። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክፎች ግን እንዲህ አይደሉ። ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ፣ ኃጢአተኞች በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች። ክፎች በማን ምክር ነው የሚሄዱት? አያችሁት? በክፉ ምክር ነው የሚሄዱት። ኃጢአተኞች በማን መንገድ ነው የሚሄዱት? በኃጢአተኞች መንገድ ነው የሚሄዱት። ዋዘኞች በዋዘኞች መንገድ ነው የሚመላለሱት። ነገር ግን ምስጉን የሆኑት ግን በእግዚአብሔር ምክር ቃሉን በቀንም በሌሊትም እያሰቡ እግዚአብሔር የተናገረው ምክሩ አይምሯቸውን እያያዘ ስለሆነ ኑሯቸው መንገዳቸውን እግዚአብሔር ያውቃል ይላል። መንገዳቸው ከየት ነው የሚመጣው? አካሄዳቸው ከየት ነው የሚመጣው? ከሚያነቡት ከሚረዱት ከእግዚአብሔር ቃል ነው የሚመጣው። ክብር ለእግዚአብሔር ይሁን። የጻድቃንን መንገድ ያውቃል ይላል። ቃል ለእግሬ መብራት ነው እያሉ ነው የሚሄዱት። እግዚአብሔር የሚራመዱበትን መንገድ ያሳያቸዋል። እይታቸው መንፈሳዊ ሚዛናቸው ሁሉ በእግዚአብሔር ቃል የተገኘ ስለሆነ፣ በእግዚአብሔር ምክር የተመከሩ ስለሆነ፣ በእግዚአብሔር ሐሳብ የሚሄዱ ስለሆነ እግዚአብሔር የነዚህን የጻድቃንን መንገድና አካሄድ ያውቃል። የክፎች መንገድስ ጋዝ እስኪያልቅ ነው የሚሮጡት፣ ይጠፋል። የእግዚአብሔር ስም የተባረከ ይሁን። ዛሬ የምተውላችሁ መልእክት ወገኖች ይሄንን ነው። ክብር ለእግዚአብሔር። የእግዚአብሔር ቃል በውስጣችን ብዙ ቢኖረን፣ የእግዚአብሔር ቃል በውስጣችን ቢጎዘጎዝልን፣ መጽሐፍ ቅዱስን የምናነብበት አፒታይት ቢኖረን፣ መጽሐፍ ቅዱስ የሚናገረው ንግግር ከመጽሐፍ ያለፈ ከእግዚአብሔር ጋር መገናኛ ቢሆንልን፣ እግዚአብሔር ምን ገናኝበት መጽሐፍ ቢሆንልን የጸሎት ህይወታችን ይቀየራል። ችግር ከመቀሰቀሰው ጸሎት ያለፈ ጸሎት እንጸልያለን። በሰማነው ነገር ላይ ተመስርተን እንጸልያለን። praying the scripture ይላሉ አንዳንድ እግዚአብሔር ሰዎች። የእግዚአብሔርን ቃል ራሱ መጸለይን እንጀምራለን። ክብር ለእግዚአብሔር ይሁን። እና መጽሐፍ ቅዱስ ቋንቋ ይሰጠናል፣ ቋንቋ ይሰጠናል። ለመለመን ቋንቋ ዴቨሎፕ እናረጋለን፣ አፍን ፈታለን። ልጆቻችን አብረው ሲያድጉ አባባ ማማ ይያሉ ያድጋሉ። ከዛ ንግግር አርቲኩሌት አርገው ሌላውን ንዳቸውን ሁሉ የሚያሟሉበት ነገር ያበጁ ያደጉ ይመጣል። በእግዚአብሔር ቃል ቋንቋ እናበጃለን። እግዚአብሔርን ኮሙኒኬት እናረግበት ቋንቋ ይኖርናል። ሰው ቋንቋ ካላወቀ ወገኖች ከሰው ጋር ለመግባባት አይችልም። ቮካብለሪው አጭር የሆነ ሰው በትምህርት ቤት ገብቶ ጥሩ ፔፐር መጻፍ አይችልም። ቃላቶቹ አጭር ናቸው። በውስን ቃላቶች አንድ ፔጅ መጻፍ አይቻለም። የቋንቋ ባለጠግነት በጣም ያስፈልጋል ሰው ሐሳቡን ለመግለጥ። ቀደም ትግርኛ ስናገር ነበርና ሲቀልዱብኝ ነበር ወገኖች። መግቢያ ብቻ ነው ፓስተር ትግርኛን የሚያቀው አሉ። ወነታቸው ነው ከመቀን ይሄ ብቻ ነው ማቀው፣ ሌላ ምንም የለም። መግቢያ ብቻ ነው ማቀው። ወደ ዝርዝር ሲመጣ ቶሎ ወደ አማርኛ አጥፍ ነው ምለው አዋጣኝ። ምን አላችሁ ማለትም አይቀርም። ይሲ እግዚአብሔር የእግዚአብሔር ቃል ሲኖረን ጸሎት አጥረን ብዙ የእግዚአብሔር ቃል ካለን እልቅ ይልብናል። በቃ ያው ችግራችን እየቀሰቀሰን የምንጸልየው ትንሹን ጸሎት አል ነው። በቃ ሌላ ምን እንበለው? ስንት ሰዓት እንጸልያለን? ግን በእግዚአብሔር ቃል ግን ኢንስፓየርድ ግን ከሆነ የምናመሰግነው የምንለምነው ከኛ ያለፈ ግሎባል የሆነ ኪንግደም ማይንድድ እንሆናለን። የእግዚአብሔር ሐሳብ ሁሉ የገዛን ሰዎች እንሆናለን። ልባችን ይሰፋል። የምንለው አጥር ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ። ስለዚህ መጽሐፍ ቅዱስ ለማጥናት ተዘጋጁ። መጽሐፍ ቅዱሳችሁን ለማንበብ ተዘጋጁ። ቢያንስ እንደዚህ አድርጉ ፕራክቲስ ለማድረግ። በዚህ ሳምንት አንድ አሳይመንት ሰጣችኋለሁ። መዝሙር ዳዊት 119 ናውጡ እና እዛ ውስጥ አንዳንድ ጥቂት ነገሮች አሳይቻችሁ እንደ አሳይመንት እንዲሆንላችሁ ፈተናል ፈተናችሁ። ነገር ግን እናንተ ራሳችሁ እንድትፈትኑ ኢንካሬጅ አረጋችኋለሁ። እና በዚህ ውስጥ ምን እንደሚል እስኪ ተመልከቱት። የእግዚአብሔር ቃል በሰው ህይወት የሚያደርጋቸው ነገሮች ተመልከቱት። just be yourself እያሰባችሁት ከፈለጋችሁ እርስ በርሳችሁ እየተደዋወላችሁ እንደው ከዚህ ነገር ምን ተማርክ እየተባባላችሁ በቅርብም በሩቅም ካሉ ሰዎች ጋር ተጫወቱት። ጊዜ ካላችሁ ምንም ጊዜ ካለኝ ከኔም መደዋወል ትችላላችሁ። እና ንጉስ ዳዊት ምን እንደሚል እስኪ ተመልከቱ። በመንገዳቸው ንጹሃን የሆኑ በእግዚአብሔር ህግ የሚሄዱ ምስኩኖች ናቸው ይላል። ራሱን አይጨምርም ሲናገር። እና ምን እንደሚል ተመልከቱ። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስኩኖች ናቸው። አመጽን አያደርጉም በመንገዶቹም ይሄዳሉ። ምን አይነት ሰዎች ናቸው የሚያረጉት? በእግዚአብሔር ህግ ምንም ያረጉ የሚሄዱ ምስክሩን ምንም ያረጉ የሚፈልጉ ምን ትርፍ አግኝተዋል? ምስኩኖች ሆነዋል። ምስኩን ምን ማለት ነው? ሃፒ ጆይፉል ናቸው። እግዚአብሔር የተመሰገነ ይሁን። እና አመጽን አያደርጉም ይላል። ለምን? አመጽ እንዴት ነው የሚመጣው? እንዳቧራ አይደለም የሚመጣው፣ በአስተሳሰብ ነው የሚመጣው። እነዚህ በእግዚአብሔር ቃል ኢንስፓየርድ የሆኑ ስለሆኑ ሌላ ነገር ውስጣቸው ስላልገባ የእግዚአብሔር ቃል ስለገባ ምንድን ነው የሚያስቡት? የእግዚአብሔርን ነገር ነው የሚያስቡት። ኦኩፓ ያርጓቸዋል፣ ማርኳቸዋል። ክብር ለእግዚአብሔር። ውድ ወገኖች እስቲ እግዚአብሔር ቃል የሚያመጣቸውን ጥቅሞች ተመልከቷቸው። ዘርዝራችሁ እያንዳንዱን ተመልከቱት። አመፅን አያደርጉም በመንገዶቹም ይሄዳሉ። ኃይል አላቸው። ለምን? የእግዚአብሔር ቃል ምን አርጓቸዋል? ማርኳቸዋል። ውስጣቸው ስፍራ አግኝቷል። ንጉስ ዳዊት ምን እንደሚል ታውቃላችሁ?
ትእዛዛትን እጅግን ጠብቅ ዘንድ አንተ አዘዝኸን።
ከዛስ ምን እንደሚል ተመልከቱ። ምን እንደሚል ቁጥር 5 ስለራሱ ተመልከቱ። ስርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድ ነበር ይላል ሲመኘት ያላችሁ። ትእዛዝን ሁሉ ስመለከት በዚያን ጊዜ አላፍርም ይላል። ምክንያቱም ንጉስ ዳዊት ገብቶታል። አያችሁት? መንገዶቹ ስላልቀኑ ወደ ቃሉ ሲመጣ ይፈራዋል እግዚአብሔርን ቃል። ብዙዎቻችን ፈራለን እግዚአብሔር ቃል። አስፈራችሁ? ያስፈራናል እኮ። አንዳንድ ጊዜ ቸርች መምጣት ሁሉ ሰው ወይ መልክቱ ካለቀ በኋላ መምጣት ይፈልጋል ወይ ዳር ይቀመጣል። ይፈራሉ በጣም። ፑልፒት እንኳን ይፈራሉ ሰዎች ባይ ዘ ወይ። ንጉስ ዳዊት አያችሁት? መንገዶቼ ቢቀኑልኝ እወድ ነበረ። ትእዛዝን ያኔ ስመለከት በዚያን ጊዜ አላፍርም። እግዚአብሔርን ቃል እንዳናነብ እንቅፋት የሚሆንብን አፒታይታችን የገደለ ክፉዎች ምክር የምንሞላው ክፉ ምክር ምንሄድበት የኃጢአተኞች መንገድ ዋዘኛ ቧልተኛ ፌዘኛ። በነገራችን ላይ እነዚህ ነገሮች ገዳይ ናቸው መንፈሳዊ ነገር። አቤቱ የጽድቅህን ፍርድ ስማር በቅልብ አመሰግንሃለሁ፣ ጸሎቴ ይለወጣል በምስጋና እሞላለሁ ይላል። ስማር። አያችሁት? እግዚአብሔር ቃል በጌታ ስም ለለምናችሁ ዛሬ ማካፈላችሁ ትምርት ሚስጥሩ ይሄ ነው። መንፈሳዊ ህይወታችን እድገታችን ጸሎታችን ለአገልግሎት መነሳሳት ማንኛውም ነገር በመንፈሳዊ ህይወታችሁ ሊሆን የምትፈልጉት ነገር ሁሉ ሜጀርድ የሚሆነው የእግዚአብሔርን ቃል እንዴት እንደምትመገቡና እንዴት እንደምታስተናግዱ። The more you have the word of God ወደ ህይወታችሁ መጣ ከሆነ ታድጋላችሁ ትቀደሳላችሁ። እዚህ ውስጥ መጽሐፍ ውስጥ የተጠቀሱት በረከቶች ሁሉ ወደ እናንተ ይመጣሉ። የእግዚአብሔር ቃል ከሌለስ ቸርች ብትመጡ በታማኝነት ብትመላለሱ በእግዚአብሔር ቃል ደሃ ከሆናችሁ የእግዚአብሔር ቃል ካልመሰጣችሁ ካልነካችሁ እድሜ ነው የምትቆጥሩት። ምንም ነገር የለም። ይሄ መሆን የለበትም። ንጉሥ ዳዊት እንደተመኘ ስርዓትህን ለመጠበቅ መንገዶች ይቅኑልኝ እንዳለ እኛም መንገዳችንን ለእግዚአብሔር ቃል እናቅና። ያኔ እግዚአብሔርን ቃል ስንሰማ ስናነበው አንፈራም አንሸማቀቅም። የጽድቁን ፍርድ ስንማር ያኔ በቅን ልብ እናመሰግናለን። ምስጋናችን ፍልቅ እያለ ይወጣል። ዘማሪዎቹ አይደሉም እንድንዘምር የሚያረጉን፣ መሳሪያው አይደለም እንድንዘምር የሚያረጋን፣ እግዚአብሔር ያዘምራል። የእግዚአብሔር ስርዓቱ የእግዚአብሔር ህጉ የእግዚአብሔርን ቃል ያስተናገድንበት ያ ልብ የተቀደሰ ስለሆነ መንፈስ ቅዱስ የምስጋናን ህይወት ይሰጠናል። ስርዓትን እጠብቃለሁ በፍጹም አትጣለኝ አለ ንጉሥ ዳዊት። እግዚአብሔር የተመሰገነ ይሁን። ሌላውን አንብቡት። እጅግ በጣም ብዙ ጥቅም አለው በውስጡ። መንገዳችን የሚጸዳው ህይወታችን የሚጸዳው ሽፋሽፍቶቻችን ጥብለው ምናየው በፊታችን ላይ መጨማደድን ክሳት ስጋትን የሚያስወግድልን ንጹህ የሚያረገን የእግዚአብሔር ቃል። የእግዚአብሔርን ቃል በጣም የሚመገብ ሰው ፊቱ ይጠራል፣ እይታው ይጠራል፣ ስጋት ጉስቁልና ሁሉ ከኛ ይወገዳል። ክብር ለእግዚአብሔር ይሁን። መዝሙረ ዳዊት 119 አሳይመንታችሁ እና በዚህ ውስጥ የእግዚአብሔርን ቃል ብትማሩ ብታስተናግዱት ስፍራ ብትሰጡት ምን ልትሆኑ እንደምትችሉ ይህንን ሳምንት እስኪ አሰላስሉ። እግዚአብሔር የተመሰገነ ይሁን። የምስክርነት እድል እሰጣችኋለሁ። እግዚአብሔር በተለየ መንገድ የተናገራችሁ አስተማራችሁ ነገር ካለ ለጉባኤ እንድትመሰክሩ። But you have to pray. You have to pray. የተሰጣችሁ አሳይመንት በልባችሁ ያመጣውን ጸጋ ነው እንድትመሰክሩ እድል የምሰጠው። ያለፈ ታሪካችሁ እንድትመሰክሩ አይደለም። እስቲ እግዚአብሔር ቃል የጸሎትን ህይወት ይቀሰቅሳል ወይ? የእግዚአብሔር ስም የተባረከ ይሁን። ሁለት ሰዎች ብዙ እንዲጫወቱ ከተፈለገ እንዲፈላለጉ ከተፈለገ ምን ማድረግ አለባቸው? መወዳጀት አለባቸው። የእግዚአብሔርን ቃል ለማንበብ ልንወደው የሚገባ እንዳለ የቃሉ ባለቤት ማን ነው? እግዚአብሔር ነው። መጽሐፍ ቅዱስ ለብዙ የእግዚአብሔር ሰዎች እንደ ፍቅር ደብዳቤ ነው የሚነበበው። አምላኬ ምን አለ? እግዚአብሔር ምን አለ? እግዚአብሔር ምን ሊያደርግ ይፈልጋል? ነቢያቶች የተናገሩትን እንኳን ትንቢት ሲመረምሩት እግዚአብሔር ምን አለ? ምንድነው የሚያረጋው? እቅዱ ምንድነው? አምላካችን እያሉ ራሳቸውን ያናገራቸውን ቃል እንኳን ይመረምራሉ። መቼ ይሆን የሚያረጋው? ዘመኑ ይሄ መቼ ይመረምራሉ? እግዚአብሔር ያላስደነቀው ሰው፣ እግዚአብሔር ያላስገረመው ሰው፣ እግዚአብሔር ያልማረከው ሰው መጽሐፍ ቅዱስን ያነብ። እግዚአብሔር ይህን እንድናስተውል ይርዳን። እንጸልያለን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። በጸሎት የሚቀሰቀስ በእግዚአብሔር ቃል የሚቀሰቀስ የጸሎት ህይወት፣ የጫጭ የጸሎት ህይወት ያላችሁ ጸሎት እጥር የሚልባችሁ እልቅ የሚልባችሁ የምትጸልዩት ነገር ጥፍት የሚልባችሁ ከችግር ያለፈ ሌላ የምትጸልዩት የጠፋባችሁ ሰዎች መልሱ ዛሬ የተማራችሁት ነገር ነው ወገኖች። እግዚአብሔር ቃል ውስጣችሁ እስኪ ይግባ፣ ይጎዝጎዝ። ተመገቡት፣ ተመገቡት፣ ተመገቡት። እግዚአብሔር ሆይ በቃል የምትናገር እግዚአብሔር፣ በቃል ካንተ ጋር ያለኝን ግንኙነት ጌታ ሆይ አዳብርልኝ፣ ድምጽህን ልስማ። ንጉሥ ዳዊት እንዳለ አይኖቼን ክፈት፣ ቃልህ በውስጤ ጌታ ሆይ በውስጤ ሕያው የሆነው ቃልህ እንዲሰራ ለምንሃለሁ። መርማሪ ሆኖ ይምጣ፣ የሚከፍለውን ይክፈልልኝ፣ የሚወጋውን ይውጋልኝ። ቃልህን ሳነብ በሀፍረት እንዳልሞላ፣ እንዳልሰጋ፣ እንዳልጨነቅ ከደካማ ጎኔ የተነሳ እንዳልሸሽ እግዚአብሔር ሆይ መንገዶቼን አቅና፣ የምሄድበትን መንገድ አቅናልኝ። አካሄዴ ከኃጢአተኞች ከዋዘኞች ከፌዘኞች ጋር እንዳይሆን እለምንሃለሁ። መንፈሳዊ አፒታይቴን ገዳይ ከሆነ ነገር አውጣኝ ጌታ ሆይ። ብዙዎቻችን በምንሰራበት ቦታ ብዙ ወጥመድ ይኖረናል። ስራ ቦታ ብዙ አመልና ብዙ መጥፎ ልማድ የሚመጣበት ቦታ ነው። እግዚአብሔር በስራ ቦታችን ከተለመደ አጉል ንግግር ሁሉ እግዚአብሔር በእውነት ይታደገን። ምክንያቱም የእግዚአብሔር ቃል ቅዱስ ነው። ቅዱስ የሆነ አፒታይት እንዳይኖረን የሚያደርግ መጥፎ ልማድን ሁሉ እናስወግድ። ውድ ወገኖች እና ብዙ ፌዘኛ መሆንን አትልመዱ። መጫወት መሳቅ ምንም ክፋት የለው። ነገር ግን ወገኖች በጣም አነሰሰሪ የሆነ ቺፕ የሆነ ቀልደኛ አቱ በተለይ ከእግዚአብሔር ህዝብ ጋር ዝም ብሎ የሆነ ቧልት ነገር አንልመድ። አለ ክርስቲያን ሊጫወት የሚችለው ጤናማ ነገር፣ ጸሎትን የማይከለክል አይደለም፣ ወንድምነትን፣ እህትነትን፣ አብሮ ማምለክን የማይከለክል ነገር እናርግ። እነዚህን እንተዋቸው፣ እነዚህ አይጠቅሙንም ወገኖች። በዚህ ነገር ያላተረፉ ሰዎች ታሪክ እኔ ብዙ አውቃለሁ ወገኖች። ስለዚህ ፌዘኛ ቀልደኛ ድለላ አለበት ቺፕ የሆነ የድለላ ቋንቋዎችን ፕሊዝ እናስወግድ። እግዚአብሔር ሆይ እኔ እግዚአብሔር ቃል የሚዘራብኝ እርሻ ልሆን እፈልጋለሁ። እግዚአብሔር ፈቃዱን በቃሉ በሚፈጽመው ነገር ባለጠጋ ለመሆን ልቤን እርሻ እንዲታረስ እፈልጋለሁ። ጌታ ሆይ ክፉ ነገር የሚበቅልበት ቧልትና ፌዝ የሚፈልቅበት ተንኮል የሚፈልቅበት ለእግዚአብሔር ቃል የማይመች ክፉ ነገር የሚወጣበት እንዲሆን አልፈልግም። የኢየሱስ ደም ከኃጢአት ሁሉ ያነጻል፣ ይቀድሳል። ክብር ለእግዚአብሔር ይሁን። እግዚአብሔር ይቀድሳቸዋል ወገኖቼ። ኃጢአት የማያጎሳቁለው ሰው የለም። አያችሁት? ስለዚህ እግዚአብሔር ይቀድሰናል። ኢየሱስ ሊቀ ካህናችን ይቀድሰናል፣ ነውራችንን ያስወግዳል። ስለዚህ እግዚአብሔርን ለምኑት። አሁን እንጸልያለን። ጌታዬ አምላኬ ሆይ፣ ጌታዬ አምላኬ ሆይ፣ ጸሎት ያጠረኝ የምጸልየው የጠፋብኝ አፒታይቱ ፍላጎቱ የጠፋብኝ ሰው ነኝ። ጌታ ሆይ በቃልም ድሃ ሆኛለሁ። የማስታውሳቸው ጥቅሶች ቢኖሩ ድምፅህን የምሰማባቸው መሆኑ ቀርቷል። ጌታ ሆይ ትዝታ ብቻ ነው ያለኝ። ጌታ ሆይ እለምንሃለሁ በቀን በሌሊት አምላኬ የምትለው ላስብ የምችልበትን የታደሰ ልብ ስጠኝ በሉት። ያድሳል እግዚአብሔር ያድሳል።
እግዚአብሔር ያድሳል፣ እግዚአብሔር ያድሳል። የሞተን ልብ የፈዘዘን ልብ ህይወት ይሰጣል። እግዚአብሔር ያድሳል። ኦ ሃሌሉያ! እግዚአብሔር ያድሳል። የእግዚአብሔር ስም የተባረከ ይሁን። እንጸልያለን፣ እንጸልያለን። እኔ የሚሰማኝ ነገር አለ ወገኖቼ፣ እግዚአብሔር እድሳት እንዲሰጣችሁ እንድትጸልዩ እንካረጅ አረጋችኋለሁ። እግዚአብሔር ሆይ በፌዝ በቧልት በቀልድ በማይረባ ነገር የተሞላው ልቤ የደነዘዘው ልቤ ይነሳልኝ በሉት። ስጋ ልብን ጌታ ሆይ የምትሰጥ ድንጋይ ልብን አውጥተህ የምትጥል ጌታ ይሄንን ቃል ሰምቼ ዝም ብዬ እንደሄድ አልፈልግም በሉት። እግዚአብሔር ሆይ ካንተ ጋር አማማላለሁ፣ ቃል ኪዳን እገባለሁ። እግዚአብሔር ሆይ መንገዴን እንዲቀናልኝ እለምናለሁ። በምስጋና እንድሞላ፣ በቅኔ እንድሞላ፣ በልመና እንድሞላ እግዚአብሔር ሆይ ያንተ ቃል አይምሮዬን እንዲገዛው እለምናለሁ። የፈዘዘ ልቤ በልዩ ልዩ መንገድ የደነዘዘው ልቤ ይነሳልኝ፣ ይነሳልኝ። ትንሣኤ ስጠኝ፣ ሕይወት ስጠኝ በሉት። ኦ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኢየሱስ የእግዚአብሔር ልጅ ናዝሬቱ በቀራንዮ መስቀል ላይ ሞተ፣ በክብር የተነሳ የእግዚአብሔር ልጅ ኢየሱስ፣ ትንሣኤና ሕይወት የሆንክ ኢየሱስ፣ ቅዱሱ መንፈስ በዚህ ቦታ ይለቀቅ። ጌታ ሆይ ቅዱሱ መንፈስ በዚህ ቦታ ለልጆች ይለቀቅ። ትንሣኤን ስጣቸው ጌታ ሆይ። በውስጣቸው የፈዘዘውን በብዙ ነገር የደከመውን የዛለውን ነገር የሚያነሳ ኃይል፣ የሚያነሳ ኃይል ልቀቅ ጌታ ሆይ። ቤላ ሃጋላባ ዲያቦስ ሮባ ጋራባ ዲያቦስ፣ ኢየሱስ የእግዚአብሔር ልጅ ኢየሱስ ስምህን እጠራለሁ። በዚህ ቦታ የከበረውን ስምህን እጠራለሁ፣ የሚያድነውን ስምህን እጠራለሁ ጌታ ኢየሱስ። ውድ ወገኖቼ እግዚአብሔር ሆይ በሉት። እግዚአብሔር ሆይ፣ እግዚአብሔር ሆይ። ከውስጣችሁ ጩሁ፣ ለምኑት፣ ለምኑ፣ ይሰጣችኋል ያለ ጌታ ነው። ለምኑ፣ ለምኑ፣ ለምኑ ነው ያለው ጌታ። ለምኑት። በዚህ ሰዓት የፈዘዘውን ልቤን ጌታ ሆይ፣ የደነገዘውን እግዚአብሔር ሆይ፣ የቃልህ መዘሪያ ቦታ ይሁን ጌታ ሆይ፣ የቃልህ መዘሪያ ቦታ ይሁን፣ የቃልህ መዘሪያ ቦታ ይሁን። ወፍ ዘራሽ ነገር ሁሉ አይምጣበት ጌታ ሆይ፣ በቃልህ የሚዘራበት እርሻ ይሁን ጌታ ሆይ፣ ቃልህ የሚዘራበት እርሻ ይሁን እግዚአብሔር አምላኬ። ህዝብህን ተመልከት፣ ልጆችህን ተመልከት። በዚህ ቦታ ልጆችን ተመልከት፣ ልጆችን ተመልከት። የህይወት ያቋም ለውጥ የውሳኔ ጌታ ሆይ፣ እግዚአብሔር ሆይ የጨከነ 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 ለውጥ ዴላ ባጋላ ባራባሲያ ቤጋ ማሃጋኒ አሞስ፣ የሰውን አይምሮ የሚሟገት የሰውን አመለካከትና አስተሳሰብ የሚያዳክም ኃይ በጌታ በኢየሱስ ስም፣ በኢየሱስ ስም ይፍረስ። እግዚአብሔር ሆይ በስም ኃይል ይፍረስ። የአጋንንት ጉልበት በስም ኃይል ይፍረስ። እግዚአብሔር አምላኬ በኢየሱስ ስም እለምናለሁ። በውስጣቸው ጌታ ሆይ ከአንተ ጋር እንዲገናኙ ልጆች እግዚአብሔር ሆይ በትንሣኤ ኃይል እንዲቀሰቀሱ የቃል ደጆች ይከፈቱ። በስልክ ጌታ ሆይ በአካል ስንገናኝ በተለያየ መንገድ ከሰዎች ጋር ቴክስት ስንለዋወጥ በፌስቡክ ቢሆን በተለያየ መንገድ የእግዚአብሔር ቃል ይውጣ፣ 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 ይውጣ። ዴላ ባጋላ ባራባ ሲያቦስ ሜሻ ጋዳ ባጋሊ ዳሊ ራማ ሲያዳ አማጉ ማሐባር ኩራባ ዲያቦስ የወይኑ አትክልት እንዳፈራ ጌታ ሆይ ጥቃቅን ቀበሮች የሕዝብ ንዮት የሚበላ የፖለቲካ መንፈስ፣ የዘረኝነት መንፈስ፣ የጥላቻ መንፈስ ዴላ ባራባ ጋሳ ዲያባ ቢያሃጋላ ባራባዶስ የወሬ መንፈስ እግዚአብሔር ሆይ የማይጠቅም መንፈሳዊነትን ማንጽ ገለባ የሆነ መንፈስ እግዚአብሔር ሆይ የሕዝብ ሕይወት ከዚህ እንዲጸዳ ማጸናለሁ። ሕይወታችንን አጽና ጌታ ሆይ። ቤላሻዳላ ማራባ ጋዲያቦስ ሄልፓራባ ጋዳ ጋላማና ሲያዳ ኢካቱና ኩፓራባ ጋላ ባራባሳ ኃይልህን ልቀቅ፣ ኃይልህን ልቀቅ፣ ኃይልህን ልቀቅ፣ ኃይልህን ልቀቅ። ኦ ሃሌሉያ፣ ሃሌሉያ። መንፈስ ቅዱስ በሕዝብ ሕይወት ውስጥ ይቀስቀስ ጌታ ሆይ። ያ የልጅነት መንፈስ ዶክትሪን አይሁን ጌታ ሆይ። ይቀስቀስ፣ ይቀስቀስ፣ ይቀስቀስ። ያጋዳጋሳ ዲያቦስ በራባ ጋላባ ዲያማ የእግዚአብሔር ጸጋ የእግዚአብሔር ኃይል የእግዚአብሔር ማዳን የእግዚአብሔር እጅ ጌታ ሆይ በዚህ ጉባኤ ላይ ትሁን ጌታ ሆይ ሉል እግዚአብሔር እጅ ጋር እያመሰግናለሁ እጅ ጋር እያመሰግናለሁ ጌታ ሆይ በመክረ መልካም ነ ጌታ ሆይ እነዚህ ልጆች ጌታ ሆይ አንተ ሞትክላቸው ደምን ያፈሰስክላቸው እግዚአብሔር ሆይ በቅዱስ መንፈስ ተውበው አምረው ደምቀው እንዲኖሩ ትፈልጋለህ ጌታ ሆይ እድፈትንና የፊት መጨማደድን በሚያስወግደው በቃለ ኃይል ቀድሳቸው ቀድሰን ውስጣችን ቅንና በጎ የሆነ ነገር የሚያስተናግድ ለሰማያዊው ነገር የሚመች እንዲሆን ለምንሃለን ክብር ላንተ ይሁን ምስጋና ላንተ ይሁን ስምህ ለዘላለም እስከ ዘላለም ከፍ ከፍ ይበል በጌታ በኢየሱስ ክርስቶስ ስም አሜን ተነስተን አብረን ጸልያለን በበረከት እንለዋወጣለን